በወረዳው ብርብር ሰጋሌ ቀበሌ ነዋሪ የሆኑት አቶ አሸናፊ ቦጋለ ለስራ ጉዳይ ከቤት ውጭ እንደነበሩ ገልጸው በጥቃቱ ነፍሰ ጡር ባለቤታቸውን ጨምሮ የቤተሰብ አባላት እንደተገደሉባቸው ተናግረዋል።
ባለቤትና እናቴ አሁንም እያገረግ ነው። አሁንም አረተኛ አሁንም ተቅራላ አምስት
ሌላው በዱግዳ ወረዳ ብርብርሳ ጋሌ ቀበሌ ነዋሪ የሆኑት አቶ ወደጀኔ ጥላውን የ77 ዓመት አዛውንት አባታቸው በጥቃቱ እንደተገደሉባቸው ይገልጻሉ።
የአባታችን ሞት ያው ምንም አልገባንም። ለጊዜው ሮንድ እንደሚወጣ አርገው በእንደዛ አይነት ነው። በቃ በፉገራ ማለት ነው። ብራዘሮች ሁለት ነበሩ። ሁለት ሰራተኞች ደግሞ ነበሩ ግቢ ውስጥ ከፋዘር ጋራ አምስት ናቸው ጠቅላላ። በዛ የተነሳ ብቻ በቃ እየጮሁ ሲመጡ በቃ እነሱ ደግሞ የሆነ ምሽግ አለ ግቢ ውስጥ ብቻ በእንደዚህ አይነት ተደብቀው ነበረ። ከዛ ነው በቃ በኦሮምኛ ወሪኩን ወሪኩን ብለው ምናምን ገቡ። ሲገቡ በቃ ሁሉም እዛው ጫካ ውስጥ ነበሩ። ቤተሰቦቻችን ማለት ነው። እናታችን በአጋጣሚ የለችም መንገድ ሄዳ ነበረ። በዚህ አጋጣሚ ወሪኩን ብለው ሲገቡ ብቻ ለጊዜው ድምፅ አጠፉ። እዛው አጥር ውስጥ እያሉ ድምፅ አጠፉ። ሁሉ የእኛኖቹ ማለት ነው ድምፅ አጠፉና በቃ ቤቶች ላይ በቃ እንደደረሱ ሳር ቤቶች አሉ እነሱ ላይ እንትን አሉ። በቃ ሳር ቤቶችን እያቃጠሉ ወደዛ ወደ ትልቁ ሲሄዱ ፋዘር ቆዩ ምንም አይሉኝም እለምናችኋለሁ በሚለው ብቻ ቀጥታ ወደ እነሱ ሄደ ላለ ወደ ትልቁ ቤት ልክ ለያያዙት አካባቢ ብቻ ወደ ትልቁ ቤት ይሄዳል። በዛን አጋጣሚ ብቻ እዚህ ደረቱ አካባቢ በጥይት እንትን ይልታል። በስለትም ነክተውታል ተብለናል። ማዘር በአካል ባትኖርም ያኔ ባትኖርም አስክሬኑ እንዲህ ስታየው በጩቤ ነገር የተቆረጠ ነገር አለ ምናምን ብላ ስትነግረን ነበረ። ማታ ያለው ነገር ይሄ ይመስላል።
የአባታቸው ስራ ተቀብሩ ሐሙስ በዱግዳ ወረዳ ብርብርሳ ጋሌ ቀበሌ መድኃኔዓለም ቤተ ክርስቲያን መፈጸሙ ተናግረዋል።
እዛው ሰፈር ላይ ጎረቤት የሆነች ልጅ አለች፣ ኩሼ ጌታቸው ትባላለች። እሷም ሞታለች። እሷ እንደውም ከቀኑ 5 ሰዓት አካባቢ ነው አስክሬን ተገኝተዋል። 4 ሰዓት ማሳ ውስጥ ማለት ነው ይመስላል ያለው። ሌሎችም ደግሞ አላቃቸውም። አንድ ቤት ውስጥ ወደ 5 ሰው እሳት ለጠጡባቸው እዛው ሞቶ፣ ከዛን እዚህ ኩሬ ላይ ደግሞ ነፍሰ ጡር ሴቶች፣ አሮጊቶች እንዲህ አይናቸው ማይታያቸው በቃ ይዘገንናል፣ ያስጠላል። በቃ መኖር ያስጠላል። እንደዚህ የሚፈጽሙት እንጃ ምን አውቃለሁ። ያው ስሙ በኦነግ ሸኔ ነው የሚባለው። ምን እናውቃለን ብለን ነው ምንም ግራ የሚያጋባ ነገር።
አቶ ደጀኔ ቀበሌው ከሶዶ ወረዳ ጋር እንደሚዋሰን ገልጸው በጥቃቱ ዋና ዋነኛ ተጎጂዎቹ የጉራጌና የአማራ ብሔር ተወላጆች መሆናቸውን ተናግረዋል።
ቀላውን እኔ ሳየው በዘረኝነትም ሊሆን ይችላል ሳየው፣ አሁን በቃ አሁን እኛ ብሔራችን ፋዘር አማራ ነው፣ እናቴ ጉራጌ ነች። ኩሬ የሚባለው አካባቢ በቃ አሁን ጉራጌዎች ናቸው ወደ ኩሬ ያሉት። ወደዚህ ደረባ የሚባልም አለ። ባይገርም በቅርቡ ነው እነሱ ከመንግስት ጋር እንደዚህ በግዳጅ እንደዚህ መሳሪያ ምናምን ታጠቁ ምናምን ተብለው ባይገርም 15 ቀን ይሆናል ብለ ነው አሁን የተወሰነ ሰው አልፎ አልፎ ገብቷል። በእንደዛ ብቻ ይመስለኛል። አሁን ከዛ ደግሞ ብዙ ሰው ነው ያለቀው። ወደዚህ ወደ ደረባ የሚባል አካባቢ ብዙ ሰው ነው ያለቀው።
አቶ ገመቹ አራባ የተባሉ ሌላ የደራባ ቀበሌ ነዋሪ ቤተሰቦቻቸው እንደተገደሉባቸው ተናግረዋል።
የሞተ ሰው ብዙ ነው፣ ግን እንደ አንድ ታጣቂ ነን የከሌ ቤተሰብ አንድ አያት የሞቶብኛል። 6 ወር ህጻንና አንድ 12 አመት ልጅ እናታቸውም ሞታለች። የአጎቴ ልጆች ከዛ ቤት ምናምን የለም እንዳለ ውጭ ነው ያለ ነው ምናምን ልበል። በቃ በጣም ይከብዳል መናገር።
አቶ ገመቹ ከምሽቱ 3 ሰዓት ተፈጸመ ባሉት ጥቃት ከ40 በላይ ሰዎች መገደላቸውን ተናግረዋል። ከአንድ ቤተሰብ 5 እና 6 የተገደለበት አለ። በጣም አሳዛኝ ጥቃት የተፈጸመው መንግስትን ትደግፋላችሁ መሳሪያ ታጥቃችኋል በሚል ነው። ጥቃቱንም የፈጸሙት የኦነግ ሸኔ ታጣቂዎች ናቸው ብለዋል። በጥቃቱ ቤታቸው ውስጥ የነበሩ ህጻናት፣ ሴቶችና አቅመ ደካሞች ጭምር መጎዳታቸውን የተናገሩት አቶ ገመቹ አብዛኛው የተገደሉት የሶዶ ጉራጌ ተወላጆች ናቸው ብለዋል።
ማታ 2 ሰዓት ነው የገቡብን። ያው ግማሹ ሮንድ ወጥተዋል፣ ሮንድን ጥሰው ነው የገቡብን። በመሳሪያ ነው መሳሪያ ይዘዋል። በጣም ታጥቀዋል። በጣም ብዙ ናቸው። ከኛ ቀበሌ በላይ ናቸው። ጀራሽ በጣም ከዛ ቤት እያቃጠሉ ነው የሚሄዱት። መሳሪያ የያዙት ደግሞ ሰው እየገደሉ ነው የሚሄዱት። ጠቅላላ ወደ 38 ሰው ተገሎብናል። 2 የቆሰሉብን አሉ። በሞት አፋፍ ላይ ያሉት ቤት ውስጥም ገብቶ የተቃጠሉ አሉ። ላለ ተሰብስበው አጥማቸው ተሰብስቦ ተቀብሮ አስተጋጀምናል።
በአካባቢው የኦሮሚያ ክልል የጸጥታ ኃይሎች በቅርብ ርቀት ቢኖሩም ጥቃቱን ማስቆም አልቻሉምም ብለዋል። ከዚህ በፊትም በወረዳው ሰዎች እየታገቱ ገንዘብ እየተከፈለ ይለቀቁ ነበርም ብለዋል አክለው። ቄሮ ተስፋ የተባሉ ሌላ የብርብርሳ ቀበሌ ነዋሪ በአከባቢው ዘግናኝ ያሉት ጥቃት በተደራጀ ኃይል መፈጸሙን ይናገራሉ።
አሁን በህዝብ ላይ የተነሳ አሰቃቂ ግድያ እሳት ውስጥ አንድ ሰው እሳት ውስጥ ተጨምሮ መቃጠል ማለት ይከብድ ነገር ነው። እናት ከልጅዋ ጋር አባትና እናት ከልጆቹ ጋር አንድ ቤተሰብ ከስድስት ከሰባት ሰው በላይ መቃጠል ማለት በእሳት ለሰው ልጅ የማይገባው ነገር። ይሄንን አይል ጥያቄ ካለው ከመንግስት ጋር መሆን አለበት እንጂ ገበሬ ማለት ምን ያውቃል ስለ ፖለቲካ? እባክህ ጥያቄ ከመንግስት ጋር ይሁን እንጂ ካርቶ አደር ላይ ምን አለ? ሰርቶ አዳሪ፣ ነፍቶ አዳሪ እግዚአብሔር ብቻ ይፍረደው። የገደለው ኃይል ሸኔ ይባላል። ሸኔ ይባላል ተደራጅቶ የሚሄድ አካል ነው። የተከሰተ ኩሬ የሚባል ሰፈር ላይ በአጠቃላይ ህይወቱን ያለፈ ሰው 40 በቁጥር ነው።
ድርጊቱ ለአእምሮ የሚከብድ ነው። ሰዎችን መለየት አልቻልንም። ዝም ብለን አፍሰን ቀብረናቸዋል። በጥቃቱ የተጎዳው አብዛኛው የጉራጌ ማህበረሰብ ተወላጅ ሲሆን ነዋሪው አሁን ወደ መቂና ጉራጌ እየሸሸ ነው ብለዋል። የዱግዳ ወረዳ ብርብርሳ ጋሌ ቀበሌ ነዋሪ የሆኑትና ለደህንነታቸው ስለሚሰጉ ስማቸውን እንዳንጠቅስ የጠየቁ ነዋሪ በእለቱ ዝናብ እየዘነበ እንደነበረ ገልጸው ምሽት አከባቢ ጩኸት መስማታቸውን ይናገራሉ።
በቃ ግራው ምኑ ገባይ ሮብኒ ሲንጅራዩ ጋይ ጠጋኑ ጉመሰኝ ነገኝ ሮብኒ ሲንጅራዩ አከማለ
ግራ ያጋባል። የክስተት ዝናብ ነበር ምሽቱን፣ ጩኸት ሰማን። ከዛ ቤት ስቃጥን ነው የተመለከትነው። ጥቃቱ የጀመረው ማታ አንድ ሰዓት ተኩል ነበር። እየጎላ የመጣው ግን ከሁለት ሰዓት አንስቶ ነው። እናም እስከ ምሽቱ 6 ሰዓት ድረስ ግድያውና ቃጠለው ቀጥሎ ነበር። ጥቃቱን ያደረሱት ኦሮምኛ ይናገራሉ አሉን። እኛ በጊዜው ተደብቀን ነበር። ኦነግ ሸኔ ናቸው የሚል ነገር ነው የተነገረን። በዚህ ጥቃት በሚያሳዝን መልኩም ህፃናት፣ አዛውንትና ነፍሰ ጡር ሴቶች ጭምር ቤት ውስጥ ተቃጥሏል። በጣም የሚያሳዝን ነገር ነው የተከሰተው።
በጥቃቱ የተገደሉ ሰዎች የቀብር ስነ ስርዓታቸው ዱግዳ ወረዳ መፈጸሙን እኚሁ ነዋሪ ይናገራሉ።
ማነኩ ወጅሩን ጉባቴራ ወሊጋና አንኑ ናማ ሶዶኒ ሰደት ነው ሶዶኒ ሰገላው
ቤት ሙሉ በሙሉ ነው ተቃጠለው። 38 አስክሬን ደግሞ የቀብር ስነ ስርዓት ተፈጽሟል። ከደርባ 24፣ ከኩሬ 17፣ ከቢጥስቶ ደግሞ 2 ነበሩ። የወረዳው መንግስት ባለስልጣናት በመጡበት ነው አስክሬን ከተቃጠለ ቤት ውስጥ ወጥቶ በኩሬ ስላሴ ቤተ ክርስቲያን የተቀበረው። ፈጣሪ ይርዳን እንጂ አሁን አብሮ ሲኖር የነበረ ሰው እርስ በርስ በጥርጣሬ አይን እየተያየ ነው። መንግስትም ይህንን እንዴት እንደሚመለከተው አላውቅም።
ነዋሪው አክለው ጥቃቱ ሲፈጸም የነበረው እስከ እኩለ ሌሊት ቢሆንም የጸጥታ አካላት የደረሱት ግን ማለዳ ላይ ነው ብለዋል። በጥቃቱ የኦሮሞ ተወላጅ ማህበረሰብ አባላትም መጎዳታቸውን ተናግረዋል።
ሰባን ወንቲ ፎሙነቲን ፈካቶ ኦሮሞ ሲከን ጉበቴን ጅራ ኡራጌስ ሲከን ጉበቴን ጅራ
ብሔርን መሰረት ያደረገ አይመስለኝም ጥቃቱም። ምክንያቱም ኦሮሞም ሆኖ ቤቱ የተቃጠለበትና የተገደለ ማውቃለሁ። ለምሳሌ ከደርባ መኮን የሚባል ሰው ከተገደሉት አንዱ ነው። እሱ ደግሞ ኦሮሞ ነው። ሌላ የአያቴ ባል ጎሳዬ የሚባልም ተገሏል። ነገር ግን በዚህ ጥቃት የተጎዱት አብዛኛው የጉራጌ ተወላጆች ናቸው።
የምስራቅ ጉራጌ ዞን ሰላምና ጸጥታ መምሪያ ኃላፊ አቶ ተካልኝ ንጉሴ ተገደሉ የተባሉ ሰዎችን ቁጥር ማረጋገጥ እንደማይችሉ ገልጸዋል። ሰዎቹ የተገደሉት በመኖሪያ ቤታቸው እሳት ተለቆባቸውና በመሳሪያ ተተኩሶባቸው እንደሆነም አስረድተዋል። ሴቶች፣ አረጋውያን፣ አቅመ ደካሞችም በእሳት ተቃጥለው መሞታቸውን ገልጸዋል።
ከአስተዳደራዊ መዋቅራችን ውጪ ነው። አሁን ጉዳቱ የደረሰው ሮብ ነው በ20 ግን አሁን በዛኛው ክልል ባለ በዛኛው ዞን ውስጥ ባለ የጉዳት መጠኑ ከመግለጽ በዘለለ ይህን አክል ሰው ያን አክል ሰው ሞተዋል፣ ይህን አክል ቤት ተቃጥሏል የሚለው ትንሽ ይከብዳል። ግን ጉዳቱ አስከፊ ነው። መረጣ ሳይካሄድበት ተቃውሞም ይሁን ድጋፍ ሊያደርጉ የማይችሉ ሴቶች፣ ህጻናት፣ አቅመ ደካሞች፣ አካል ጉዳተኞች ጭምር ነው ጥቃት የደረሰባቸውና ጉዳቱ በዚህ መንገድ ዘግናኝ መሆኑን ነው የምነግርህ እኔ። ከዛ በዘለለ ግን ፊገራቲቭ በሆነ መንገድ ምን ያህል ሆነ፣ ስንት ሰው ሞተ፣ ስንት ወንድ ሞተ፣ ምን ያህል ቤት ተቃጠለ ብትለኝ ያው እዛ አካባቢ ሄደን እዛ ካለው ማህበረሰብ አመራር ጋር መረጃ ስላልተለዋወጥም ሚዛናዊ አይሆንም። ድርጊቱ ከተፈጸመ በኋላ አሁን በአሁኑ ሰዓት የዞንም የወረዳ አመራሮችም የሀገር መከላከያ ሰራዊትም እዛ አካባቢ ነው ያለው። አሁን
የኢትዮጵያ መከላከያ ሰራዊትና የክልሎቹ የጸጥታ ኃይሎች አከባቢውን ለማረጋጋት ወደ ስፍራው መግባታቸውን ያስታወቁት አቶ ተካልኝ ተጎጂዎችን ለመርዳት በሁለቱም አስተዳደር በኩል ጥረት መጀመሩን ተናግረዋል። ነዋሪዎቹና የተጎጂዎቹ ቤተሰብ ኦነግ ሸኔ ሲሉ የጠሯቸው የኦሮሞ ነጻነት ሰራዊት ታጣቂዎችን ተጠያቂ አድርገዋል። ኖርዌይና አፍሪካ ውስጥ እንደሚኖሩ የገለጹት የኦሮሞ ነጻነት ሰራዊት አማካሪ መሆናቸውን የተናገሩት አቶ ጅረኛ ጉደታ ስለ ጉዳዩ መስማታቸውን ገልጸው ታጣቂዎቹ ከጥቃቱ ጀርባ የሉም ሲሉ ተናግረዋል።
ዋንካና አኩማ ከሰን አገኘኑልን
ይህንን ስሞታ ልክ እንድናንተ ነው ሰማነው። ስማችንን ከዚህ ጥቃት ጋር አስነሳ ሰምተናል። ያው የኦሮሞ ነጻነት ሰራዊት ኑሮን በሰላም በሚኖረው ማንኛውም ህዝብ ላይ ጥቃት አያደርስም። ስለዚህ ክሱ በፍጹም ውሸት ነው። ኃይሎቻችን ይህንን ጥቃት አልፈጸሙም።
አቶ ጅሬኛ ማስተባበላቸውን ገልጸን አስተያየት እንዲሰጡ የጠየቅናቸው የተጎጂ ቤተሰብ አቶ ገመቹ አራባ ከጥቃቱ የተረፉ ሰዎች ታጣቂዎቹ ይታወቁባቸዋል ያሏቸውን መለያዎች መናገራቸውን ገልጸዋል።
በትክክል የተረፉ ሰዎች እኮ አሉ፣ እነሱን የሚያውቋቸው ሌላ ነገር ይቀር እኮ በሽሩባቸው ይታወቃል። ስለዚህ እነሱ በትክክል እነሱ መሆናቸውን በጸጉራቸው ነው የታወቁት እኮ ምንም ያውቁት ነገር አለና ነው። እኛ እኮ ከዚህ በፊት አንድ ሰው አግተው እስከ 300,000 ብር 500,000 ብር እየተቀበሉ ነበር። ስለዚህ ያኔ ደግሞ በቀን ካሉበት እስከ ሰላማዊ ሰው ሸማግሌዎች ምናምን ልከን በቀን ከነሱ ጋር ድርድር እየሰራግን 100,000 ብር ምናምን በእንደ መጠኑ ማለት ነው። ሰው ምን አለው ምን ብለው እየሸጠ በሬውን እየሸጠ እኮ ለእነሱ በዘመድ አዝማር ተሰባስበው ብር አሰባስበን ሰው እያስጠቅን እንደዛ ነበር የኖርን። ስለዚህ የመንግስት አካልን ትደግፋላችሁ እኛን ትዋጋላችሁ ብለው ነው እንደዚህ ያጠቁት። ከሶስት አራት እኮ እንደዚህ ገብተው አልተሳካላቸውም እና አሁን ያለ የሌለ ኃይላቸውን ተጠቅመው ነው ያጠቁት።
በጉዳዩ ላይ ከኦሮሚያ ክልልና ከአካባቢው ባለስልጣናት መረጃን ለማግኘት ያደረግነው ተደጋጋሚ ጥረት አልተሳካም። ለአሜሪካ ድምፅ ገልሞ ዳዊት ከአዲስ አበባ።